ላውዴቱር ኢየሱስ ክርስቶስ ይትባረክ ኢየሱስ ክርስቶስ። ይህ የቫቲካን ሬዲዮ ነው።
ቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ጠዋት ከአንድ ሰዓት እስከ አንድ ሰዓት ተኩል 9660 ኪሎ ሄርስ ወይም 31.05 ሜትር ባንድ ላይ የምታገኙን ሲሆን ማታ ከአንድ ሰዓት ተኩል እስከ ሁለት ሰዓት በ9660 ኪሎ ሄርስ ወይም 31.05 ሜትር ባንድ 15570 ኪሎ ሄርስ ወይም በ19.27 ሜትር ባንድ ላይ ዕለታዊ ዝግጅቶቻችንን መከታተል የምትችሉ መሆኑን እንገልጻለን። ዝግጅቶቻችንን በኢንተርኔት ለመከታተል www.radiovaticana.va የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ ዕለታዊ ዝግጅቶቻችንን ለመከታተል የምትችሉ ሲሆን በተጨማሪም በፌስቡክ የቫቲካን ሬዲዮ የአማርኛ ክፍል የሚለው ገጻችን ላይ ያለውን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ።
ተከበራችሁ አድማጮቻችን፣ ይህ የቫቲካን ሬዲዮ የአማርኛ ቋንቋ የዜና ስርጭት ነው። በዛሬው መሰናዷችን የቅድስት መንበር ቤተክርስቲያን ባለምና ቤተክርስቲያንና ማህበረሰብ የሚመለከቱ ዜናዎች ወደ እናንተ ይዘን ቀርበናል።
ክርስቲያኖች በምስራቅ አሳሳቢ የስደት ኑሮ እያሳለፉ ናቸው። ርዕሰ ሊቃነ ጳጳሳት የዛሬ 100 ዓመት እንደ አውሮፓውያን አቆጣጠር በ1917 ዓመተ ምህረት ርዕሰ ሊቃነ ጳጳሳት በነዲክቶስ 15ኛ የምስራቅ አብያተ ክርስቲያን የሚከታተል ማህበር ማለት ኮንግሬጋሲዮ ፕሮ ኤክሌዚስ ኦሪየንታሊቡስ እንዲሁም ጳጳሳዊ የምስራቅ የጥናት ተቋም ፖንቲፊቹም ኢንስቲቱቱም ኦሪየንታሊዩም ስቱዲዮሩም አቋቁመዋል። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮስም ለዚሁ ዝክር ትናንትና ሐሙስ ጥቅምት 2 ቀን 2010 ዓ ም በሮም በሚገኘው ታላቁ የእመቤታችን ድንግል ማርያም ባዚሊካ ማለት ሳንታ ማርያ ማጆሬ መሥዋዕተ ቅዳሴ አሳርገዋል። ቅዱስነታቸው ባቀረቡት ስብከትም ከአንድ ዘመን በፊት የነበረውን ሁኔታና ዛሬ ያለውን ሁኔታ በመዋዳደር ያኔ አንደኛ የዓለም ጦርነት ሁሉን አናውጦ ነበር፣ ዛሬም ቢሆን ሌላ አይነት ጦርነት ሶስተኛው የዓለም ጦርነት ትንሽ በትንሽ ብለን ልንገልጸው በሚችሉ ጦርነት ዓለማችንን እያናወጠ ነው ብለዋል። አያይዘውም በዚሁ የመናወጥ ሁኔታ ሳቢያም ብዙ ወንድሞቻችንና እህቶቻችን የሆኑ የምስራቅ አብያተ ክርስቲያን አባሎች ክርስቲያኖች አስከፊ ስደትና አሳሳቢ የሆነ በስደት የመኖር ሁኔታ እያሳለፉ ነው። ይህ ሁኔታ በእያንዳንዱ የክርስቲያን ህሊና ጌታ ለምን እንዲህ እንዲሆን ፈቀደ የሚሉ ብዙ ጥያቄዎች ያነሳሳል። የባሰውኑ ደግሞ ያ እግዚአብሔርን የማይፈሩ ጨካኝ ሰዎች አለምንም ስጋት ለገዛ ጥቅማቸው ሲሉ ንጹሐንን ሲጨፈጭፉ እንዲያው የደላቸው ይመስላል። የፈለጉትን ሁሉ ሲያገኙና ደልተዋቸው ሲኖሩ ይታያል። ይህም እኮ ለምን የሚል ጥያቄ ያነሳሳል። ይህ ለምን የሚለው ጥያቄ በመጽሐፍ ቅዱስ በብዙ ቦታዎች ተጠቅሶ እናገኘዋለን። መልሱም እዛው በቃለ እግዚአብሔር በቅዱስ መጽሐፍ ነው የምናገኘው። እግዚአብሔር ለሚፈሩትና ስሙንም ለሚያከብሩት ሁሉ አይረሳቸውም። እግዚአብሔር ልጆቹን አይረሳም። ፍቅሩም ለፍትሐውያንና ለጻድቃን ነው። ምንም እንኳ በብርቱ ጭቆና ስር ሆነው እየተሰቃዩ ለምን ብለው ቢጠይቁ ዘወትር በእግዚአብሔር ከመታመን አልቦዘኑም። ይህንም የሚያመለክተው እግዚአብሔር እንዲያስታውሰን ማድረግ ያለብንን አንድ ነገር ነው። ይህም ሌላ አይደለም፣ አለመቋረጥ መጸለይ ነው። ስንጸልይ የእምነት ብርታት ያስፈልገናል። ጌታ እንደሚሰማን እምነት ማሳደርና የቤቱን በር ለማንኳኳት ብርታት እንዲኖረን ያስፈልጋል። ይህንንም ጌታ በወንጌሉ ያረጋግጥልናል። የሚጠይቅ ሁሉ ይቀበላል፣ የሚፈልግ ሁሉ ያገኛል፣ በርን ለሚያንኳኳ ደግሞ ይከፈትለታል ይለናል። በአሁኑ ጊዜ በአእምሮ የሚመላልሱ ጥያቄዎች ሊያካፍላችሁ፣ እውነት ጸሎታችን እንደዚህ ነውን? በእውነት ልባችንና ህይወታችን ሙሉ በሙሉ በዚህ ተመዳሉን የእግዚአብሔርን ልብ አንኳኩተን እንችላለን? አንድ ነገር ላረጋግጥላችሁ፣ የእግዚአብሔር መልስ እኛ ከምንጠብቀው በላይ እንደመሆኑ እንድታውቁ ነው። የሰው ልጅ አንድ ጸጋ ለመለመን የእግዚአብሔርን በር በጸሎት ያንኳኳል። እግዚአብሔርም አባት ስለሆነ የጠየቁትንና ከዛም በላይ ሰጠኛል። ስጦታውም ራሱን እንዳረጋገጠልን የመንፈስ ቅዱስ ስጦታ ነው። ስለዚህ የእግዚአብሔርን ልብ ማንኳኳት እንማር፣ ይህንንም ብርታት በመላበት መንፈስ እንድናደርገው እንማር ሲሉ ስብከታቸውን ደምድመዋል። የምስራቃውያን አብያተ ክርስቲያን መዝገቦች እንዲታወቁ ይሁን። ርዕሰ ሊቃነ ጳጳሳት ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ትናንትና የምስራቅ አብያተ ክርስቲያን የሚከታተል ማህበርና ጳጳሳዊ የምስራቅ የጥናት ተቋም አንድ ሞተኛ ዓመት ዝክር ቅዳሴ ከመግባታቸው በፊት ከአለቆቹ ጋር በመገናኘት ለማህበሩ ኃላፊ ብፁዕ ካርዲናል ሊዮናርዶ ሳንድሪ መልእክታቸውን አስረክበዋል። ስለአሁኑ ሁኔታ ሲገልጡም ዝም ብሎ ለማለፍ በማይቻሉ አሳዛኝ መከራዎች እየተናወጥን ነው ካሉ በኋላ አንዳንዶችን ለመጥቀስ ደግሞ ከአምባገነኖችና የተለያዩ ጨቋኝ መንግስታት መውደቅ በኋላ በአንዳንድ አገሮች ዓለም አቀፍ ሽብር እንዲስፋፋ እድል በማግኘት በተለይ የምስራቃውያን አብያተ ክርስቲያን ክርስቲያኖች የስደት ክፋትና የመፈናቀል ሰለባ ሆነው እጅግ በሚያሳስብ ሁኔታ ይገኛሉ። እንዲህ ባሉ ሁኔታዎች ማንም አይቶ እንዳላየ አይኑን መጨፈን አይችልም። ካለችበት ወጣ በማለት በውጭ በኩል የሚካሄደውን ለማየት እንደተጠራች አካል መጠን ለምስራቃውያን አብያተ ክርስቲያን የሚከታተል ማህበርም ካለበት ወጣ ብሎ በጸሎት በመጠመድ እነኝህን ችግሮች ማዳመጥ አለበት። ያለነው ዘመን ልክ ከአንድ መቶ ዓመታት በፊት እንደነበረው በእግዚአብሔር አሳቢነት ስር ለጥበቃ የምንቆምበት ጊዜ ነው። መላው ቤተ ክርስቲያንና ማኅበረ ክርስቲያኖች ሁሉ አዳምጠው እንዲችሉና ለንባበ መለኮታዊ አስተንትኖ እንዲበቁ የምስራቅ ባህሎችና እሴቶች ሊፈለጉና ሊጠኑ ጊዜው የሚጠይቀው ጉዳይ ነው። አንድ መቶ ዓመት ወደ ኋላ መለስ ያለን እንደሆነ ሞቱ ፕሮፕሪዮ ዴዮ ፕሬቪደንትስ የእግዚአብሔር አሳቢነት አዋጅ በሚል የርዕሰ ሊቃነ ጳጳሳት በኔግቶስ 15ኛ አዋጅ የምስራቅ አብያተ ክርስቲያንን የሚከታተል ማኅበርና ጳጳሳዊ የምስራቅ የጥናት ተቋም ተቋቁመዋል። አዋጁ እንደሚያመለክተውም በእግዚአብሔር አሳቢነት በመታመን ነው። ርዕሰ ሊቃነ ጳጳሳት ፒዮስ 11ኛም እንደ አውሮፓውያን አቆጣጠር በ1928 ዓ.ም ጳጳሳዊ ተቋሙን ሊያስተዳድሩት ለኢየሱሳውያን አደራ በመስጠት ሬሩም ኦሪየንታሉም ማለት የምስራቅ ጉዳዮች ወይም ነገሮች በሚል ሐዋርያው መልእክት ጳጳሳት በተቋሙ የሚማሩ ተማሪዎች እንዲልኩ ጥሪ አቅርበዋል። ከዚህ ጋር የሚያያዙ ሌሎች ነገሮች ደግሞ እንደ አውሮፓውያን አቆጣጠር በ1929 ዓ.ም የሩሲያውያን ኮሌጅ፣ በ1971 ዓ.ም የምስራቃውያን አብያተ ክርስቲያን የሕገ ቆነና ጥናት ክፍል መከፈቱ ነው። የተቋሙን ታሪክ መለስ ብለን የተመለከትን እንደሆነ በመጀመሪያዎቹ ዓመታት በትምህርትና በሐዋርያዊ ግብረ ተልእኮ መካከል የመጋጨት ችግር ታይቶ ነበር። ቀስ በቀስ ግን ለጥናት ብቻ አዳላ። ስለሆነም አስተማሪዎች ቅድሚያ መስጠት ያለባቸው ለጥናትና ለሳይንሳዊ ፍለጋ ሆኖ ካሁን በፊት ታላላቅ ሊቃውንት እንዳበረከቱት ታላቅ ግምት የሚሰጣቸው ጥናቶች እንዲያበረክቱ ይሁን። ለዚሁ ሳይንሳዊ ፍለጋና ትምህርትም ይሁን በሚያቀርቡት ምስክርነት የዚሁ ተቋም ዋና ሥራ በታላቅ ችግር የሚገኙትን እነኝህን አብያተ ክርስቲያን እምነታቸውን እንዲያጠኑና እንዲጎለብቱ ለማገዝ ነው። የተቋሙ ሌላው ሥራ ደግሞ የመሰልጠኛ ቦታ ሆኖ ወንዶችና ሴቶችን፣ የዘራ ክህነት ተማሪዎችና ካህናትን እንዲሁም ምእመናንን የሚኮተኮቱበት ሆኖ ለተስፋችን የሚያጸናና የሚደግፍ ምክንያት መስጠት አለበት። ይህ ተቋም ለሁሉንም የምስራቅ አብያተ ክርስቲያን ክፍት ሆኖ ለክርስቲያኖች አንድነት ተልእኮም አበርክቶ በማድረግ ከሌሎች የምስራቅ አብያተ ክርስቲያን ያለንን ግንኙነት መንከባከብና የተጣራ ጥናት ማቅረብ አለበት። በተለይ መከፋፈል የሚያስከትሉ በሚመስሉ ጉዳዮች ማትኮር አለባችሁ፣ አጥንተውም ማብራራት አለባችሁ። እንዲሁም ለምዕራባዊ ዓለምም ያላቸውን የምስራቅ አብያተ ክርስቲያን ሀብትና መዛግብት የማሳወቅ ኃላፊነትም አላችሁ። ከተለያዩ የምስራቅ አብያተ ክርስቲያኖች ሮም በመምጣት በተለያዩ መካነ ጥበቦች የሚማሩ ተማሪዎችም መሠረታቸውና ማንነታቸው እንዳይረሱም ይህ ተቋም መስራት አለበት። በመጨረሻም የዚህ ተቋም ሥራ ለዘመናችን የሚሆኑ ብቁ እረኞች ለማፍራት በታደሰ መንፈስ መነሳት አለበት። ምክንያቱም እነኚህ እረኞች በፍቅርና ንጽህና በተሞላበት ቅን አስተሳሰብ አጥንተው ሳይንሳዊ ግብረ ተልእኮአዊና የምስራቃዊ ጥርጊያ እውነታዎችን አውቀው በተልእኮ በሚገኙበት ቦታ ሁሉ ምእመናኖቻቸውን ለባህሎቻቸው ልዩ ፍቅር እንዲኖራቸው ለመርዳት እንዲችሉ ሲሉ አደራ ብለዋል።
ቅዱስ አባታችን ሊቃነ ጳጳሳት ፍራንቸስኮ የእምነት ርስት ከአባው የተቀበልነውን እውነት በማቀብ ወቅታዊ ሁነት የሚያመላክተውን መንገድ ግምት በመስጠት የሐዋርያው ግብሮኖል አገልግሎት ኃላፊነት በሐሴትና በመህረት ለሕዝበ እግዚአብሔር ጸጋና ተልእኮ መሆኑ ታምኖ የሚከወን የቤተ ክርስቲያን ኃላፊነት ነው ከሚል ቅድመ ሁኔታ ላይ በመንደርደር እንደ አውሮፓውያን አቆጣጠር ጥቅምት 12 ቀን 2017 ዓመተ ምህረት ቅዱስ ዮሐንስ ጳውሎስ ዳግማዊ የእምነት አቃቢ ሐዋርያዊ ሕግ ፊርማቸውን በማኖር ያንን የካቶሊካዊት ቤተ ክርስቲያን የትምህርተ ክርስቶስ ሰነድ በሙላት የሚሸኝ ያጸደቁት ሕግ ዝክረ 25ኛው ዓመት ምክንያት በተካሄደው አውደ ጉባኤ ስልጣናዊ ምዕዳን መለገሳቸው የቫቲካን ሬዲዮ ልእክት ጋዜጠኛ ጋብሪኤላ ቸራዞ ገለጡ። የ25ኛው ዓመት ህትመቱ እየተዘከረ ያለው ቅዱስ ዮሐንስ ጳውሎስ ዳግማዊ ያጸደቁት የካቶሊካዊት ቤተ ክርስቲያን ትምህርተ ክርስቶስ መዝገብ ከጥንት ጀምሮ ከሚሰጠው ትምህርተ እምነት ጋር በማቆራኘት እምነትን ለመረዳት የሚደግፍ እንዲሁም ከእምነት የሚመነጨውን የሰው ልጅ የሚያቀርባቸው ጥያቄዎች መልስ በመስጠት ወቅታዊውን ሰው ወደ እምነት እንዲቀርብ የሚያደርግ መሆን አለበት እንዳሉ የቫቲካን ሬዲዮ ልእክት ጋዜጠኛ ጋብሪኤላ ቸራዞ ገለጡ። ቅዱስነታቸው ያንን ንቡር ስለሆነው እምነት ጉዳይ ለመናገር አዲስ ቋንቋ መፈለጉ ለብቻ በቂ አይሆንም። ስለዚህ ለሰው ልጅ የተጋረጠበትን ወቅታዊ ፈተናዎችና የሚጠብቀው ተስፋ አንጻር ቤተክርስቲያን በእግዚአብሔር ቃል የሚተቃለለው የክርስቶስ ወንጌል ቀጣይ ህዳሴውን ለማቅረብ ያልተቻለ ይመስላል። ግን መላው የጠመቁ ትምህርትና የተላለፈው ትምህርተ እምነት ቁም ነገሩ ይላሉ ቅዱስነታቸው። የካቶሊክ ቤተክርስቲያን የትምህርተ ክርስቶስ መዝገብ ዋቢ በማድረግ በዚያ ማለቂያ በማይኖረው በግብረ ሰናይ ማመስረቅ ነው። ሁሉ ጊዜ እና በሁሉም አጽንኦት ሊሰጥበት የሚገባው የጌታችን ፍቅር ነው። በእንደዚህ አይነቱ እይታ ወይንም አድማስ በካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ውስጥ በቂና ወጥ የሆነ ቦታ ማግኘት ያለበት የሞት ፍርድ የሚለው ጉዳይ ሊስተዋል ይገባዋል። ከዚህ ችግር አንጻር ባለፉት የመጨረሻ አርዕስተ ሊቃነ ጳጳሳት የተላለፈው ትምህርትና እንዲሁም ማኅበረ ክርስቲያን ጭምር የሞት ፍርድ የሰው ልጅ ሰብአዊ መብትና ክብር የሚጻረር መሆኑ የተደረሰው ግንዛቤ የጠመቅ ትምህርት ተራምዶነቱን የሚያመለክት ነው። የሞት ፍርድ የሰውን ልጅ ሰብአዊነትን ኢሰብአዊ የሚያደርግ እርምጃ በመሆኑ በጽናት ሊኮነን የሚገባው ፍርድ ነው። ሕይወት በማንም ሊቀጭ የማይገባው በዚያ የመጨረሻው እውነተኛ ዳኛ በሆነው በእግዚአብሔር ፊት ዘወትር ቅዱስ ነው። ስለዚህ ጉዳይ እንኳ ሳይቀር ማንም ሰው ሰብአዊ ክብሩ በምንም መንገድ ማጣት አይገባው። ምክንያቱም እግዚአብሔር ዘወትር ይቅርታን ለመጠየቅና አዲስ ሕይወት ለመጀመር በመሻት ወደ አብ የሚለውን የልጁን መመለስ የሚጠብቅ አባት ነው። ስለዚህ ማንም ሕይወት ሊነጥቅ ይቅርና ግብረ ገባዊ መሻሻልና ለማህበረሰብ የሚበጅ ነው ብሎ እንዲጠፋ ማድረግ የለበትም። ቅዱስነታቸው እንዳመለከቱትም ከዚህ በፊት ያንን የመጨረሻና የከፋው ኢሰብአዊ ድርጊት የሆነው የሞት ፍርድ እንደ መፍትሄ መጠቀም የተመረጠው በዚያ ማህበራዊ ብስለትና በቂ የመከላከያ ስልቶች ባልነበረበት ወቅት መፍትሄ የሚያረጋግጥ የአንድ አመክንዮ ውጤት እንደሆነ ታምኖበት እግብር ላይ የዋለና እንዳውም በታሪክ እንደሚዘከረው ምህረት በፍትህ ላይ ቀዳሚነት ያለው መሆኑ ተዘንግቶ በአገረ ቫቲካን ሳይቀር እንደ መፍትሄ እንደ አንድ የፍትህ ማስፈጸሚያ ውሳኔ ተብሎ ይተገበርም ነበር። ባለፈው ታሪክ ስለተፈጸመው ሁሉ ተጠያቂነት እንዳለብን ታምነን የሞት ፍርድ ምርጫ የክርስቲያናዊ አመለካከት ምርጫ ሳይሆን ቅጥ የለሽ የሕግ አጥባቂነት ዝንባሌ ውጤት ነው። የዚህ አይነቱ ቅጥ ያለሽ የህግ አጥባቂነት ዝንባሌ ወንጌል በመረዳቱ ሂደት ወደ ጥልቀት እንዲገባ አላገዘም። ዛሬም ቢሆን በሞት ፍርድ ትግበራ ምክንያት የሚፈጸመው ያንን የሰውን ልጅ ሰብአዊ መብትና ክብር ጥሰት በመቃወም ለሰው ልጅ ሰብአዊ መብትና ክብር ጥበቃ መከበር ነቅቶ ከማንቃት ይልቅ ገለልተኛ ሆነን ብንገኝ የጥፋተኛነት ስሜት ያድርብናል፣ በተካፋይነትም ያስጠይቀናል። የሞት ፍርድ መቃወም ከቀድሞ የቤተ ክርስቲያን ጠመቅ ትምህርት ጋር ተቃርኖ የለውም። ምክንያቱም ቤተ ክርስቲያን ዘወትር ህይወት ከመጸነስ እስከ ባህርያዊ ሞት ድረስ ስለ ሰው ልጅ ህይወት ጥበቃ የቆመች ነች። በሁሉም ደረጃ ህይወት እንዲከበር የሚተላለፈው ጥሪ አዲስ ትምህርት አድርጎ ማሰብ የቤተ ክርስቲያን ጠመቅ ትምህርት በሙላት ያለማወቅ ውጤት ነው። የሞት ፍርድ መቃወም የቤተ ክርስቲያን ጠመቀ ትምህርት ጋር የማይጻረር እድገቱን የሚያረጋግጥ ተጨባጭ ሁነት ነው። በመሆኑም እውነትን በአዲስ ሐሳብ የሚያቀርብ ነው። የሞት ፍርድ ለመከላከል ለሚቃጣው ክርስቲያንም በቂ መልስ ነው ያሉት ቅዱስነታቸው፣ የቤተ ክርስቲያን ትውፊት ሕያው ተጨባጭ በመሆኑ የቤተ ክርስቲያን እምነት አቃቢነቷን አይለወጤ ነገር አድርጎ ማሰብ ትውፊቱን በሙላት ያለመመልከቱ ምርጫ የሚያሳይ ይሆናል። መንፈስ ቅዱስ በቤተ ክርስቲያን በተስፈኛነት እያደገች ትሄድም ዘንድ በቀጣይነት ይናገራል። ስለዚህ ይህንን በሃይማኖታዊ መንፈስ ማዳመጥ ይበጃል። የእግዚአብሔር ቃል ልክ እንደ አንድ አሮጌ ብርድ ልብስ በተባዮች እንዳይበጣጠስ የተባይ መድኃኒት ረጭቶ ማስቀመጥ ሳይሆን ተንቀሳቃሽ ዘወትር ሕያው የሚያድግና ያንን ሰዎች ሊያቆሙት የማይቻላቸውን ፍጻሜ ዘንድ በመሸኘት ሂደቱ የሚያድግ ነው። ይህ ደግሞ ቅዱስ ቪንቼንሶ ዘለሪንሴ እንደሚለው እድሜህን ጠብቀህ በእድሜ ማደግ ማለት ነው። የተገለጸው እውነት በገዛ ራሱና በቤተ ክርስቲያን አማካኝነት ሲተላለፍ የቤተ ክርስቲያን ጠመቁ ትምህርት መቀየር ማለት ሳይሆን የተገለጸው እውነት የመለያ ባህሪው ነው በሚል ሐሳብ ያስደመጡት ሥልጣናዊ ምዕዳን ማጠቃለላቸው ቸራዞ አስታወቁ። ይህ በአማርኛ ቋንቋ የሚሰራጨው የቫቲካን ሬዲዮ ነው። በቅዱስ ዮሐንስ ጳውሎስ ዳግማዊ የጸደቀው የካቶሊካዊት ቤተ ክርስቲያን የትምህርተ ክርስቶስ መዝገብ ዝክረ 25ኛው ዓመት ምክንያት እንደ አውሮፓውያን አቆጣጠር ጥቅምት 12 ቀን 2017 ዓ.ም በአገረ ቫቲካን የአዲስ አስፎቶ ወንጌል ጉዳይ የሚከታተለው ጳጳሳዊ ምክር ቤት ሊቀመንበር ብፁዕ አቡነ ሪኖ ፊዚኬላ የመግቢያና እንዲሁም ለቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ የእንኳን ደህና መጡ ንግግር በማስደመጥ በተከፈተው አውደ ጉባኤ ቅዱስነታቸው የካቶሊካዊ ቤተ ክርስቲያን የትምህርተ ክርስቶስ መዝገብ አዲሱ እትም ወደ እምነት ምስጢር በጥልቀት ለመግባት የሚያግዝ አብይ ድጋፍ ነው የሚል ሐሳብ ላይ ያማከለ ሥልጣናዊ ምዕዳን መለገሳቸው የቅዱስት መንበር የዜናና ህትመት ክፍል መግለጫ አስታወቀ። ቅዱስ ዮሐንስ ጳውሎስ ያጸደቁት የካቶሊካዊት ቤተ ክርስቲያን የትምህርተ ክርስቶስ መዝገብ እንደ አውሮፓውያን አቆጣጠር ጥቅምት 12 ቀን 2017 ዓ.ም ሰፊ ቴዎሎጂያዊ ሐዋርያዊ ግብረኖሎ ተንታኝ ጽሑፍ የታከለበት የቪየናው ሊቀ ጳጳስ ብፁዕ ካርዲናል ክሪስቶፈር ሾንበርን የካቶሊካዊት ቤተ ክርስቲያን አንቀጸ እምነት ተንከባካቢ ቅዱስ ማህበር ህየንተ ሊቀ ጳጳሳት ብፁዕ አቡነ ሉዊስ ላዳሪያ፣ የቦዘ ገዳማዊ ማህበር መስራች አባ ኤንዞ ቢያንኪ፣ የቤኔዲክታውያን ገዳማውያን ደናግል ማህበር አባል እናቴ አና ማሪያ ካኖቲ፣ የቴዎሎጂያ ሊቅ ኢና ሲቪሊያና፣ የቴዎሎጂያ ሊቅ ቼቲና ማሊቴሎ፣ የዶሚኒካውያን ገዳም ማህበር አባል አባ ቶማስ ጆሴፍ ዋይት፣ እንዲሁም የኢየሱሳውያን ማህበር አባል የቴዎሎጂያ ሊቅ አባ ጃረድ ዌክስ የሚገኙባቸው በጠቅላላ 40 የቴዎሎጂያና የካቶሊካዊት ቤተ ክርስቲያን ትምህርተ ክርስቶስ ሊቃውንት ያሳተፈ አዲስ እትም ለንባብ ለማብቃትና በይፋ ለቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ ለማቅረብ በተካሄደው አውደ ጉባኤ ቅዱስነታቸው በለገሱት ምዕዳን አዲሱ እትም የእምነት እንቅስቃሴ በአራት ደረጃዎች በማቅረብ ለግንዛቤ የሚደግፍ ነው። ያንን በሰው ልጅ ውስጥ በኑባራ ያለው ወደ እግዚአብሔር ከማቅናቱ ፍላጎት በመንደርደር የሚጀምርና በሰውና በእግዚአብሔር መካከል ያለው ግንኙነት በሚያመለክት በሚናገርና በሚያዳምጥ ጸሎት የሚጠቃለል ነው። የጸጋ ህይወት እርሱም ለሰባቱ ቅዱሳት ምስጢራት ምስጋና ይሁንና ያማኞች ህይወት በጥሪ አግባብ ይህም እንደ የመንፈስ ቅዱስ ፈቃድ መኖር በሙላት የአማኝ ማንነት መለያ የኢየሱስ ክርስቶስ ተከታይ ልዑክ የሚል መሆኑ ደረጃ በደረጃ የሚያብራራ መዝገብ እንደሆነ በጥልቀት አብራርተዋል። እንደ ቅዱስ አባታችን አገላለጥ ይህ አዲሱ እትም በዓለም ዙሪያ የቤተ ክርስቲያን ያስፎተ ወንጌል አገልግሎት በሁሉም አገሮች በሚገኙት ካቶሊካውያን አብያተ ክርስቲያን አማካኝነት እንዲነቃቃና እንዲደገፍ የሚያደርግ ለካህናት ለትምህርተ ክርስቶስ አስተማሪዎች ሲኬታማ መረጃ የሚያቀርብ በቤተ ክርስቲያን እየታቀበው በታሪካችን ከሁለት ሺህ ዓመት በላይ እያስቆጠረ ያለው የእምነት ውርስ እውቅና አግኝቶ ለታላቅነቱ ተገቢ ግምትና ክብር እንዲሰጥ የሚደግፍ መሆኑ በስፋት መተንተናቸው የቅድስት መንበር የዜናና ህትመት ክፍል መግለጫ አስታወቀ። የካቶሊካዊት ቤተክርስቲያን የትምህርተ ክርስቶስ መዝገብ ቅዱስ ዮሐንስ ጳውሎስ ዳግማዊ የእምነት አቃቢ በሚል ሐዋርያዊ ህገ ውሳኔ ፊርማቸው በማኖር ይፋ ያደረጉበት ዝክረ 25ኛው ዓመት ምክንያት ያንን ለህትመት ይበቃው የካቶሊክ ቤተክርስቲያን ትምህርተ ክርስቶስ መዝገብ ለማሰናዳት ተቋቁሞ ለነበረው የብፁዓን ካርዲናላትና ጳጳሳት ድርገት ዋና ጸሐፊ በመሆን ያገለገሉት ለዝክረ 25ኛው ዓመት እንደ አውሮፓውያን አቆጣጠር ጥቅምት 12 ቀን 2017 ዓመተ ምህረት በአገረ ቫቲካን በሲኖዶስ የጉባኤ አዳራሽ በተካሄዱ አውደ ጉባኤ በመገኘት ንግግር ያስደመጡት በኦስትሪያ የቪየና ሊቀ ጳጳሳት ብፁዕ ካርዲናል ሾምበርን ከቫቲካን ሬዲዮ ጋር ባካሄዱት ቃለ ምልልስ መለስ ብለው ያንን የካቶሊካዊት ቤተክርስቲያን የትምህርተ ክርስቶስ መዝገብ እንዲያሰናዳ ተቋቁሞ በነበረው የብፁዓን ካርዲናላትና ጳጳሳት ድርገት ውስጥ ማለትም እንደ አውሮፓውያን አቆጣጠር ከ1987 እስከ 1992 ዓመተ ምህረት የተኖረው ተመክሮ በህይወታቸው አብይ ስፍራ ያለው ብቻ ሳይሆን ጸጋም መሆኑን አስተውሰው የእምነት ሱታፌ የተኖረበትና የካቶሊክ ቤተክርስቲያን እምነት እየቆነጸብክ ከማቅረብ አደጋ ተላቆ በሙላት በጥልቀት የሚያብራራ የሚያስረዳ በአንድ ወጥ ለማቅረብ አብይ ጥረት የተደረገበት ወቅት እንደነበረም ጠቅሶ በዚህ ድርገትና በወቅቱ የአንቅጽ እምነት ህየን ተበነበሩት በብፁዕ ካርዲናል ራትዚንገር ቅዱስነታቸው ለሕቅር ሰሊቃነ ጳጳሳት ቤኔዲክቶስ 16 ኛ ሊቀመንበርነት ስር ታቅፎ ማገልገሉ ትልቅና ጥልቅ የህይወት ተመክሮ ነው ብለዋል። በርግጥ ያ እንደ አውሮፓውያን አቆጣጠር በ1992 ዓመተ ምህረት ይፋ የሆነው የካቶሊካዊት ቤተክርስቲያን የትምህርተ ክርስቶስ መዝገብ ቤተክርስቲያን የምትራመድ ወደፊት የምትሄድ እንጂ የምትለወጥ እንዳልሆነች ይህም ዘወትር ኢየሱስ ክርስቶስ ቤተክርስቲያን መሆኗ የሚያረጋግጥ ነው። ወንጌል ሳይሆን እኛንን የምንለወጠው። ይህ የትምህርተ ክርስቶስ መዝገብ 25ኛው ዓመቱ ሲያስቆጥር ከዚህ መዝገብ በፊት የነበረው የትራይንቶ ጉባኤ ውጤት የሆነው የትምህርተ ክርስቶስ መዝገብ 400ኛው ዓመቱን አስቆጥረዋል። ይህ ደግሞ የቤተ ክርስቲያን ወደፊት መሄድን የሚያረጋግጥ ነው። የትምህርተ ክርስቶስ መዝገብ ለክርስቲያናዊ ህይወት እጅግ አንገብጋቢና አስፈላጊ የእምነት መረጃ ነው። የእምነት ውበትንና ውህበትን እንድትኖር የሚያግዝ ጸጋም ነው። የቅድስት ስላሴ የፍጥረትና ተፈጥሮ በአጠቃላይ የድህነት ምስጢራት ግንዛቤ እንዲኖርህ ይህንን ግንዛቤ በእምነት በግልና በማህበር እንድትኖር የሚደግፍ መሳሪያ ነው በማለት ያካሄዱት ቃለ ምልልስ እዚህ ላይ አጠቃለዋል።
ክቡራንና ክቡራት አድማጮቻችን፣ በተከታታይ ወደ እናንተ አድማጮቻችን ጉዞ ከጌታ ጋር በሚል አርዕስት በካርዲናል ካርሎ ማሪያ ማርቲን ተጽፎ በኢትዮጵያ ካቶሊካዊት ቤተክርስቲያን ጽሕፈት ቤት የሐዋርያዊ ሥራ መምሪያ ከተዘጋጀው መጽሐፍ ላይ የእርቅ ምስጢራዊ እንቅስቃሴ በሚል ርዕስ የቀረበውን 11ኛ ክፍል አስተምሮ እናስደምጣችኋለን። አብራችሁን በመሆን እንድትከታተሉ እንጋብዛለን። የእርቅ ምስጢራዊ እንቅስቃሴ። እርቅ የወንጌሎችን እንቅስቃሴ የመመስረት እውነታ ሲሆን ይህንንም በንስሐ ምስጢር ውስጥ ማግኘት ጠቃሚ ነው። ተናዛዥ እርሱ ወይም እርሷ ብዙ ጊዜ ይጠራጠራሉ፣ ምክንያቱም በጥልቀት እንዳልተለወጡ ይሰማቸዋልና። በእርቅ ምስጢር ራስን በመመርመር አመለካከት በየሳምንቱ ወይም በየወሩ በመደጋገም መታየት ያበሳጫቸዋል። በእርግጥ ተናዛዥ የተረከበው ሕይወት እንዲያው ከውጫዊ ትብብሮች ያገኘው እርዳታ ነው እንጂ በግላዊ እንቅስቃሴ ዘድቆ ማየትን ስላልቻለ ስለዚህም ምንም እድገት ማየት አልቻለም። ስለዚህም ለመሻሻል ምንም የተደረገ ፍላጎት እርምጃ የለም። ከንዟዜ በኋላ የሚሰጡ ሰላም ላንቺ ማርያም ሆይ ሶስት ጊዜ አትድገም የሚለው ሚስጢር የተደጋገመና ምንም ውጤት ሳያመጣ ለብዙ ጊዜ እንደዚያ እንዲደግሙ የተነገሩ ናቸው። በንዛዜ ለመሻሻል የሚደረግ የእርዳታ እርምጃ ካህኑም ቢሆኑ የሚጋርዱ መስለው የሚታዩትን ወይም እንቅስቃሴ አልባ የሆኑትን ተደጋጋሚና ተመሳሳይ የሆኑ ሁኔታዎችን ሲያጋጥሟቸው ተስፋ የሚያስቆርጧቸው ሊሆኑ ይችላሉ። በሌላ በኩል ጉዳዮች በትክክል ሲፈጸሙ ሁኔታዎች ያው ሆነው ሲገኙና የሚመለከታቸው ግለሰቦች የሚሰሯቸው ስራዎች በትክክል መሰራታቸውን ሲመለከቱ ካህኑ የሚሰማቸውን ደስታ ማሰብ ነው። እያንዳንዱ ግለሰብና እያንዳንዱ ማህበረሰብ ሕያው ወደ ሆነው በረከት ለመድረስ እንደሚችል እናምናለን። ራሳችንን በእግዚአብሔር ላይ በመተማመን በፍቅርም በመራመድ ወደ እርሱ የሚያመጣን ወደሚያድነን ውስጣዊ እንቅስቃሴያችን ወደሚያነቃቃው ዘወትርም ምሕረት ወደሚያደርግልንና በግማሽ መንገድ ሲደክመንም ወደሚጎበኘን ያለ ድካም ወደ እርሱ መራመድ አለብን። የእርቅ እንቅስቃሴ በድካም የሚያቋርጡት ሳይሆን አዝጋሚና የሚደጋገም እንቅስቃሴ ነው። ለእኔና ለሌሎችም የብርሃን ጸጋ ስላለን በዚሁ የምሕረት ጸጋ ወደፊት እንቀጥላለን። የበለጠ እውነተኛና ትክክለኛ ለመሆን እንጥራለን። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያስደመጥናችሁ ጉዞ ከጌታ ጋር በሚል አርዕስት በካርዲናል ካርሎ ማሪያ ማርቲን ተጽፎ በኢትዮጵያ ካቶሊካዊት ቤተክርስቲያን ጽሕፈት ቤት የሐዋርያዊ ሥራ መምሪያ ከተዘጋጀው መጽሐፍ ላይ የእርቅ ምስጢራዊ እንቅስቃሴ በሚል አርዕስት የቀረበውን 11ኛ ክፍል አስተምሮ ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
የተከበራችሁ አድማጮቻችን፣ ለዕለቱ ያቀረብነው የዜናው ስርጭት እዚህ ላይ በማጠቃለል በሚቀጥለው በአማርኛው የቫቲካን ሬዲዮ የዜና ስርጭት እስከምንገናኝ ድረስ በደህና ቆዩን። ይትባረክ ኢየሱስ ክርስቶስ። ላውዴቶር ኢየሱስ ክርስቶስ።